በኢትዮጵያ የተለያዩ አካባቢዎች የቀጠሉ ግጭቶች የሰላማዊ ዜጎችን ህይወት ከማሳጣታቸው በተጨማሪ በሚሊየን የሚቆጠሩ ሰዎች ቤት ንብረታቸውን ጥለው እንዲሰደዱ አድርገዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ መረጃ መሰረትም በአሁኑ ሰዓት በተለይ የሶማሌ፣ ኦሮሚያና ትግራይ ክልሎችን ጨምሮ ከ4.5 ሚሊየን በላይ ህዝብ በሀገር ውስጥ ተፈናቅሏል። በዚህ ምክንያት ኢትዮጵያ ውስጥ ያሉ ግጭቶችን ለመፍታትና ዘላቂ ሰላም ለማምጣት መንግስትን ጨምሮ በተለያዩ መንግስታዊ ያልሆኑ ድርጅቶች ጥረት የሚደረግ ቢሆንም እነዚህ ጥረቶች ምን ያክል ወጣቶችን ያሳተፋሉ የሚለው በበርካቶች ዘንድ ጥያቄ ይነሳበታል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ሳምንታዊ የጋቢና መሰናዷችን ጀምሯል። በመስፈቱ ቅንብራችን ኢትዮጵያ ውስጥ የሚካሄዱ ግጭቶችን ለመፍታት በሚደረጉ ጥረቶች ውስጥ የወጣቶች ተሳትፎ ምን ይመስላል? በሰላም ሂደቶች ውስጥ የሚኖራቸው ሚናስ ምን መምሰል አለበት? የሚሉትን ጥያቄዎች እናነሳለን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በኢትዮጵያ የተካሄዱ ያሉ ግጭቶች በተለይ በወጣቶች ላይ ከፍተኛ ጉዳት በማድረስ ግጭቶቹ የሚያስከትሏቸው ሞቶች፣ መፈናቀሎችና ትምርትና ጤና የመሳሰሉ ማህበራዊ አገልግሎቶች መቋረጥ ለከፍተኛ የአይምሮ ጤና ችግሮች እንደሚዳርጓቸው የተለያዩ ጥናቶች ያመለክታሉ። የአሜሪካ ድምጽ ያነጋገራቸው ከትግራይ፣ ከአማራና ከኦሮሚያ ክልሎች የተውጣጡ ወጣቶችም ግጭቶች የወጣቱን ህልም እያጨለሙ ናቸው ሲሉ አስተያየታቸውን ሰጥተው የቀጠሉ ግጭቶች እንዲቆሙ በድህረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ እንዲሆኑ ጠይቀዋል። ወጣቶቹን ያነጋገራቸው አስማማው ነው ተጨማሪ ያለው።
ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል።
አንደኛ አምራች ኃይል ነው ወጣት ኃይል በጦርነቱ ላይ ቀጥታ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት ያንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው። ያው ሰጥቶ የመለወጥ ተለውጦ የማድረግ ቤተሰብን የመርታት ከዛ ሁሉ ነገር ነው ያስቀረው።
ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ኗሪ የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህ ምክንያት ተጎጂ መሆናቸውን ያስረዳል።
ስራ ሰርቼ ነገ ለውጣለሁ ብሎ ተስፋ ከማድረግ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ ሌሎች ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በመናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔታዎች አሉ። ምርትን ከመሰብሰብ አንፃር፣ ምርታማነትን ከማምጣት አንፃር ከፍተኛ የሆነ እንግዲህ ምርትና ምርታማነት የአንዲት ሀገርን የሚወስነው ወጣቱ ክፍል። ይህ ወጣት ግን አሁን ምርት ላይ ከማተኮር ይልቅ አገር የሚያሳድጉ ምርቶች ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ ምርታማነት ላይም ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነቱ ተሳታፊ ነው። ስለዚህ በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ።
በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ጃርቲ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ ም በሚኖርበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በ2013 በአካባቢ ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉ።
በጣም ተጎድቷል ወጣቱ። ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው። ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛን ወቅት አይደለም ከዛ ወደዚህም ደግሞ አቃለው ያሉትን ሁኔታዎች ወጣት በሰፈሩም በአካባቢውም አይኖሩም የሉም። ወጣት ወደፊት ተስፋ የሚሆነው ለሀገሪቱ እቺ ሀገር ሰላም ሊኖራት ይገባል። ሰላም የለም ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለውበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም አሁን ገጠር ብናየው። ስለዚህ ለዛ የሰላም አክሰሱ መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል።
ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካተቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል።
እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነት ላይ ከመነሻው ጀምሮ እስካሁን እስከደረሰበት እንትን ድረስ ደረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይህ የተጨበጠው የዲያቆ ወጣቶችን ተዋጊዎችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ቢሆን ተጀምሯል። ግን እሱ የሰላሙ አካል አይመስለኝም። አሁን እንደማየው በደንብ የተገበረ እንዳልሆነ ነው ኢንፎርሜሽን ያለኝ። ስለዚህ የሰላም ስምምነቱ ላይ በወጣቱ ከልቡ አምኖበት ሰላሙ ወደ ነበረው ወደ ቀድሞ ህይወቱ እንዲመለስ የተደረገ አይደለም ባይ ነኝ። ወጣቶች የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላምን መስበክ ብቻ መሆን እንዳለበት እንዲሆን የተደረጉ ስልጠናዎች የሰጡ ያሉ ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስት ቢሆን የፌዴራል መንግስት ቢሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላምነው እስካሁን ድረስ። ስለዚህ እየተሰራ ያለው ሰው አድጋቢ አይደለም። ስራ መንጸት ላይ በጣም መሰራት ነበረበት። ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይሄ ደግሞ ጭንቅላት ላይ የሚሰራ ስራ ነው እንጂ ብር ሰጥተህ ወደ ማህበረሰቡ ለፍለ ስራ አስገባቸው የሰላም ሳቢ ታመጣለ ማለት አይመስለኝም። ስለዚህ ገና እየሰራ ያለው ስራ በጣም ነገር የሚቀርበው።
የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል።
ያው ጦርነትን መቼም ሁላችንም እናውቀዋለን ምን ያህል አስከፊና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጣን ወደ ልማት የምትመለስበት እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ የሆነ ስራ ይጠበቅበታል። ወጣቱ ለዚህ ከፍተኛ መፍትሄ በወጣቱ እጅ ላይ ያለ ስለሆነ መንግስት ለወጣቱ ትኩረት ሰጥቶ ከወጣቱ ጋር ዲል አድርጎ በትክክል ሰርቶ መመለስ አለበት። የወጣቱ ጥያቄ መመለስ አለበት። ጥያቄዎች ስላልተመለሱ ነው ወደ እዚህ እንትን ውስጥ እየገባ የማስበው እና ጥያቄዎቹ በትክክል እየተመለሱ በትክክለኛው መፍትሄ እየተቀመጠ ካልመጣ በስተቀር ወጣቱ ተጎጂ ይሆናል። ወጣቱ ተጎጂ ሆነ ማለት ሀገሪቱን የነገ ተስፋዋ እየተንጠለጠለ በወጣቶች ላይ ነው። ስለዚህ ሀገራችን የምትጠልበት አቅጣጫ ጥጥጥር አይሆንም ብዬ አስባለሁ።
በተለያዩ አገሪቱ አካባቢዎች አሁንም የቀጠሉ ግጭቶችን በዘላቂነት እልባት መስጠትና ወጣቶች ከጦርነት ስሜት ወጥተው ራሳቸውንና ቤተሰባቸውን በሚጠቅሙ የልማት ስራዎች ላይ እንዲሳተፉ ማድረግ እንደሚገባም የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ጠቁመዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ግጭቶችና አለመረጋጋቶች በወጣቶች ላይ የሚያደርሱትን ጉዳት ያስቃኘንን ዘገባ ነው ተከታትለን የተመለስ ነው። እነዚህን በኢትዮጵያ የሚካሄዱትን ግጭቶች ለማስቆምና ዘላቂ ሰላም ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመለክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢው ወጣቶች ላይ ያደረሰውን ጉዳት በቅርበት የተመለከተችው የ26 ዓመቷ ፋጡማ አህመድ ታዲያ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላም ሊሰፍን የሚችልበትን መንገድ በማፈላለግ ላይ ትገኛለች። ከፋጡማ ጋር ቆይታ አድርጌ ወጣቶች በሰላማዊ እንቅስቃሴዎች ላይ ያላቸው ተሳትፎ ምን እንደሚመስል ጠይቄያታለሁ። ቀጥሎ ይቀርባል። ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በመትገኘው ዱብቲ ከተማ ነው። በፌደራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞክሬ ነበርና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም እዛ አካባቢ። መርሰም ውሃም ጤናም የተለያየ ሰርቪስ ገና ሪሰርች አልሆኑም ነበር የሚሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህጻናቶች፣ እዛ አካባቢ የሚኖሩ የተለያዩ ማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለሁ።
የ26 ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው።
ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለው ማለት ያ ማለት ነገ ወር ከነገ ወዲያ ምን ይገጥመኛል ብሎ ማሰብ፣ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችያለሽ። እንዲሁም ደግሞ በዛ ጦርነት ሰላም ልትሆኝ ትችያለሽ አታስቢ። ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል።
ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በመትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች።
በጦርነት ምክንያት ቤተሰብ ያው አንቺ ትምህርት ላይ እንድትውይላት ወይም ደግሞ እዛ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል። ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልል ጋ በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል።
ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች።
እኔ እንደዚህ ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጀምሮ ነው። ምክንያቱም ያው ዳይሬክትሊ ባይሆን ዳይሬክትሊ ኦር ኢንዳይሬክትሊ ያው ወጣቱ በእንደዚህ አይነት ጉዳዮች ላይ ዋንኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበት ወጣቶች በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቸልኝ እንደ እነዚህ አይነት ፕላትፎርሞች ላይ መሳተፍ ይችላልሙ በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኚ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይ ደግሞ ለእንደዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻልና ያው ግጭት አካባቢ መኖር ለግጭቶች መፍትሄ ለመስጠት ይጋብዝሻል ወይም ደግሞ ፍላጎት ያድርብሻል።
በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአይምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል።
ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ።
ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች።
ስሜታዊነት መታየት የለበትም፣ አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት with opponent party እንደነዚህ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንደነዚህ አይነት ዲያሎጎች ላይ በምንሳተፍበት ሰዓት አዳማጭ መሆን እንዳለብን እንደነዚህ አይነት ነገራቶችን ያው ገልጸው።
የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ፋጡማ ለምዷን ስላካፈለችን እጅግ አድርገን እናመሰግናለን። አሁን ደግሞ የሳምንታዊ የጋቢና እንግዳ ሰዓታችን ላይ እንገኛለን። የምሽቱ የጋቢና እንግዳችን ፕሮፌሰር ገብሬ ይቲንሶ ይባላሉ። ፕሮፌሰር ገብሬ የቀድሞ የጂንካ ዩኒቨርሲቲ ፕሬዝዳንት ሲሆኑ በአሁኑ ሰዓት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረሰናይ ድርጅት ስራ አስኪያጅ ናቸው። ፕሮፌሰር ገብሬ በቅርቡ በሰላም ግንባታ የወጣቶች ሚና በተመለከተ የመወያያ ጽሑፍ አቅርበው ነበር። ካስማማው የነው ጋር ባደረጉት ቆይታ የወጣቶችን የጦርነት ተጎጂነት መጠን ከሚያብራሩበት ይጀምራል።
ጦርነት በጎ ነገር የለውም፣ 100% ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነውና ያው በርካታ ወጣቶች ህይወታቸውን ያጣሉ፣ በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ለመፍጠር የማይቻልበት ሁኔታ ስለሚኖር በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው፣ ስራ ይፈልጋል። በጦርነት ምክንያት ደግሞ የሰራተኞች ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከመደርስበት በተጨማሪ ጦር ሜዳ ያልሄደውን ባለበት አካባቢ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት ኢኮኖሚው ስለሚጎዳ የስራቱ ቁጥርም እየጨመረ እንዲሄድ ያደርጋል። በወጣቱ ላይ ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመ በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉም በቀላሉ ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም እድመልካቸውን እንደ ሌሎች ጤናማ ሰዎች ሰርቶ ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጠር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው።
ምናልባት ፕሮፌሰር፣ ወደዚህ ጦርነት ወጣቶች እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው?
ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንድነሳ የሚያደርጉ አካላት ይኖራሉ። ነገር ግን በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል። ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደሚወስዳቸው ነው እኔ የምረዳው።
ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው። እንደው እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል። በድህረ ጦርነት ላይ በሚደረጉ ስምምነቶች፣ በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ?
እንደ ሀገር በምን ያክል ደረጃ በሰላም ሂደቱ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብያለሁ። ነገር ግን አንዳንድ ጥረቶች እንዳሉ፣ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ ባለፈው እንዳልከው 700 ወጣቶች በተሳተፉበት ሂጄ በጽሁፍ አቅርቤ ነበርና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ 700 ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በ18 ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ በኤንጂዎች አማካኝነት። ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በእነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንዲሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋል ወይ ውጤታማ ነው ወይ የሚለውን ሊገልጽልኝ አይችልም። ግን ጥረቶች አሉ፣ በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃም አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ ስኬል በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም ጦርነት በተደረገባቸው አካባቢዎችም እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ ፈራረሱ ህንጻዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መስራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው። እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደው አንደና ሁለት ስብሰባ ጠርተን የምታደርገው ነገር አይደለም። ኮንሲስተንትሊ ረጅም ጊዜ ወስደ መስራት የሚገባ ነገር ነው። በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሮች አሉ፣ የሚበረታቱ ናቸው።
ወጣቶች በሰላም ግንባታ ላይ ኖራቸው የሚችለው ሚና እንዴት ያዩታል?
በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ፣ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት፣ ግጭቱ ውስጥ የሚገቡት፣ የሚሞቱት፣ የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የምታረቁት። እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ የሚያደርገው። እና ወጣቱን አክቲቭሊ አቅም እንዳለው ከህፃነት ጀምሮ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው። እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብንም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ።
ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃል።
ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም። እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው። የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል ስራ ለመስራት እንዲቻል የመልሶ ግንባታው ስራ በቅንጅት የተሟላ ድጋፍ ተደረገለት ሊቀጥል ይገባል ብዬ አስባለሁ። ሰላም በሆነባቸው አካባቢዎች፣ ጦርነት ባልተደረገባቸው፣ አሁንም በማይደረግባቸው፣ ሰላም ነው በሚባልባቸው አካባቢዎች እንደዚሁ በሰላም ጊዜ ሰላም ላይ መስራት ያስፈልጋል። አሁን እንግዲህ በሀገራችን እንዳየ ነው ይሆናል ብሎ የማይታሰቡ ነገሮች እየተከሰቱ ስለሆነ ዛሬ ሰላም የምንላቸው ነገር ነገ ደግሞ የሰላም እጦት ያለባቸው የጦርነት ቀጠና ሊሆኑ ስለሚችሉ አሉ የሚባሉ ችግሮችን ነቅሶ አውጥቶ የመፍታት በተለይ ደግሞ የወጣቱ ላይ ያተኮረ ስራ መስራት ያስፈልጋል ብዬ አስባለሁ።
ፕሮፌሰር ለነበረን ቆይታ በአሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት።
እኔም አመሰግናለሁ። መልካም ጊዜ ለእናንተም ይመኛለሁ።
በዚህ ዙሪያ የመንግስትን ጥረት ለማካተት በተደጋጋሚ ከሰላም ሚኒስትር ለማናገር ሞክረን አልተሳካልንም። ከመሰናበታችን በፊት ግን የንቁ ኢትዮጵያውያን ወጣቶች ማህበር ዋና ኃላፊ ልዩነት አምራት ከዚህ ቀደም በዚህ ዙሪያ ያካፈለንን እናሰማችሁ።
እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለማየም ለሚሰማም አሁን ሀገር ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብና እይታ መቅረጽ መስራት ያስፈልጋል በሚል በኢንስፓየርድ ኢትዮጵያን አሶሲሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራዕይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብዕና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚካሊ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና እይታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ።
በዚህ ስልጠናው ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል?
እንግዲህ ስልጠናችን አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም እና ወደ ሰላም።
በዚህ አስተያየት የምሽቱን ዝግጅታችንን በዚሁ እናጠናቀቃለን። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በሚቀጥለው ሳምንት በሌላ ዝግጅት ዳግም እንገናኛለን። መልካም ሳምንት።